ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል የአንሳት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የቀድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የሻቢያው መሪ ኢሳያስ አፈወርቂ ሰሞኑን ለጋዜጠኞች በሰጠው መግለጫ ከግብጽ ጋር በማበር የአባይን ግድብ ለማፍረስ እየተንቀሳቀሰ ነው የሚለውን የወያኔ ክስ አስተባብሏል። ቀደም ብሎ የወያኔ አገዛዝ ተቃዋሚዎችን በገንዘብና በማቴሪያል ይረዳል በሚል የግብጽን መንግስት መወንጀሉና በቅርቡ ደግሞ ግድቡን ለማፍረስ በሻቢያ የተላኩ ሰዎች በቁጥጥር ስር ውለው ለፍርድ ቀርበዋል ማለቱ የሚታወቅ ነው። ኢሳያስና ሌሎች ባለስልጣኖች ወደ ግብጽ መሄዳቸውና መነጋገራቸውን እንዲሁም ዳህላክ ደሴት ላይ ግብጽ የባህራይል የጦር ሰፈር እንድታቋቁም የተደረገውን ስምምነት በመግለጫው ባይክድም የአባይን ግድብ ለማፍረስ ሻቢያና ግብጽ አሲረዋል በሚል የተሰራጨው ዜና ወያኔ ድጋፍ ለማግኘት የሚያደርገው ፕሮፓጋንዳ ከመሆን ውጪ እውነትነት የሌለው ነው ብለዋል። የውጭ ምንዛሪ ጥረት የህዝቡን መሰረታዊ ፍላጎት በማሟላት በኩል ከፍተኛ ችግር እየፈጠረ ነው። ኢትዮጵያ በዓለም የጤንነት አገልግሎት መለኪያ ከመጨረሻዎቹ ተርታ ያለች መሆኑ የሚታወቅ ሲሆን በአሁኑ ወቅት የጤናው ዘርፍ በመድኃኒትና በሕክምና መሳሪያዎች እጥረት ከፍተኛ ችግር ውስጥ የገባ መሆኑ እየተነገረ ነው። በአንዳንድ ሆስፒታሎች በማደንዘዣ መድኃኒት እጥረት ምክንያት የቀዶ ጥገና ሐኪም ሊሟላ አለመቻሉን የወያኔ ደጋፊ የሆኑ የዜና ምንጮች እንኳን እያጋለጡ ሲሆን፣ በአብዛኛው ሆስፒታሎችና የጤና ጣቢያዎች በከፍተኛ ደረጃ የመድኃኒት እጥረት መኖሩም ታውቋል። የኢትዮጵያ አየር መንገድ በናይጄሪያ ዜጎች ላይ የጣለውን ተጨማሪ የመጓጓዣ ዋጋ በአስቸኳይ እንዲያነሳ የናይጄሪያ የሲቪል አቪዬሽን የጠየቀ መሆኑን የዜና ምንጮች ገልጸዋል። ከናይጄሪያ ወደ ደቡብ አፍሪካ የሚሄዱ መንገደኞች በደቡብ አፍሪካ መንግስት በግዴታ ወደ አገራቸው ሊመለሱ ይችላሉ በሚል ምክንያት አየር መንገዱ እያንዳንዱን መንገደኛ ከ75 እስከ 150 ዶላር ሲያስከፍል የነበረው ተጨማሪ ገንዘብ ብዙ ናይጄሪያውያንን ያስቆጣና ቅሬታ ያሳደረ መሆኑ ተነግሯል። አየር መንገዱን የሚያስከፍለው ከስምምነት ውጪ በማለት የናይጄሪያ የሲቪል አቪዬሽን ባለስልጣን ጭማሪው እንዲያነሳ ጠይቋል። በአሁኑ ወቅት አየር መንገዱ ሙሉ በሙሉ በወያኔ ሹመኞች ቁጥጥርና ባለቤትነት ስር እየገባ በመሆኑ የኢትዮጵያ ለማለት ይከብዳል የሚሉ ወገኖች በርካቶች ናቸው። በግብጽ በሚኖሩ ክርስቲያኖች ላይ የሽብር ተግባር ፈጽመዋል የተባሉ 48 እስላማውያን አክራሪዎች ጉዳይ በወታደራዊ ፍርድ ቤት ቀርቦ አቃቤ ሕጉ ክስ የመሰረተባቸው መሆኑ ታውቋል። በዚህ ዓመት ከታህሳስ እስከ ሚያዝያ ባሉት ወራት በካይሮ ከተማ ውስጥና እንዲሁም ለሁለት ጊዜያት ያህል ከካይሮ በስተሰሜን በሚገኙ መንደሮች ውስጥ በክርስቲያን ሃይማኖት ተከታዮች ላይ የተካሄዱት ጥቃቶች የ75 ሰዎችን ሕይወት ያጠፋ መሆኑን በርከት ባለው ደግሞ የአካል ጉዳት መድረሱም ይታወቃል። በወታደራዊ ፍርድ ቤት የሚቀርቡት 48 እስላማውያን አማጽያን በክርስቲያኖች ላይ ከፈጸሙት ጥቃት በተጨማሪ ባለፈው ጥር ወር ከካይሮ 600 ኪሎ ሜትር ወደ ደቡብ በሚገኘው በአንድ የፖሊስ መፈተሻ ጣቢያ ለተካሄደው ጥቃትና ለተገደሉት 8 ፖሊሶች ተጠያቂ ናቸውም ተብሏል። አቃቤ ሕጉ ባቀረበው ክስ ሰዎቹ የአይሲስ አባሎች መሆናቸውን፣ በውጭ አገሮች ወታደራዊ ስልጠናም ሲወስዱ መቆየታቸውን ገልጸዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በሊቢያ ውስጥ በአሳሳቢ ሁኔታ ላይ ለሚገኘው የስደተኞች ችግር መፍትሄ ለመስጠት ጥረት እያደረገ መሆኑን አስታውቋል። የተቋሙ ኃላፊ ወደ ትሪፖሊ በመሄድ በከተማዋ በሚገኘው የስደተኞች ማጎሪያ ጣቢያ ባደረጉት ጉብኝት በተለይም ሴቶችና ሕፃናት ስደተኞች ያሉበት አሰቃቂ ሁኔታ ያሳዘናቸው መሆኑ ከመግለጻቸውም በላይ የሊቢያ ባለስልጣኖች የታገቱትን ስደተኞች በአስቸኳይ እንዲለቁም ጠይቀዋል። የጋዳፊ አገዛዝ ከተገለበጠ ወዲህ በአገሪቱ ውስጥ በሚካሄደው እርስ በርስ ግጭት ምክንያት ከ300,000 በላይ የሚሆን ዜጎች ከቤት ንብረታቸው መፈናቀላቸውና 1.3 ሚሊዮን ሕዝብ የሰብአዊ እርዳታ የሚያስፈልገው መሆኑም ተገልጿል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ማርጋሪታ ቻን ለመጀመሪያ ጊዜ የኢቦላ ክትባት በአገልግሎት ላይ መዋሉን አስመልክቶ በጊኒ በተደረገው ስነ ስርዓት ላይ ተገኝተው በቀን 1800 ዶላር በሚያስከፍል ሆቴል ውስጥ ማረፋቸው አነጋጋሪ ሆኗል። ይህን ያህል መጠን ያለው ገንዘብ ለሆቴል መክፈል ለሰራተኞች መጥፎ መልእክት የሚያስተላልፍ ሲሆን ድርጅቱንም በገንዘብ አባካኝነት የሚያስወቅስ ነው ተብሏል። ከውስጥ ከተገኘ መረጃ መሰረት ድርጅቱ በአመት 200 ሚሊዮን ዶላር ለሰራተኞቹ መጓጓዣና ለሆቴል የሚያወጣ ሲሆን ይህም ለኤድስ ለሳምባ ነቀርሳና ለወባ በሽታ በአጠቃላይ ከሚያወጣው ወጪ የላቀ ነው ተብሏል። የዓለም የጤና ድርጅት ባለፈው አመት ለኤድስ 71 ሚሊዮን ለወባ መከላከያ 61 ሚሊዮን ለሳምባ ነቀርሳ ደግሞ 59 ሚሊዮን ዶላር ያወጣ ሲሆን ድምሩ 191 ሚሊዮን ዶላር ነው። ለጤና አገልግሎት የሚሰጠው እርዳታና የሚመደብ በጀት እየቀነሰ በመጣበት በአሁኑ ወቅት ድርጅቱ ለመጓጓዣና ለሆቴል የሚያደርገውን ወጪ በከፍተኛ ደረጃ መቀነስ አለበት ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ጻረ ኑሮ ከዮናስ አድማሱ 1956 ዓመተ ምህረት ጥያቄ ለምን ተንገለቡ አዛፍ ወዝብኒ ነበቡ ከቶ መልስ መቼ በከንቱ ነው ልባቸው ተነክቶ ኑሮ 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 ከንቱ ኑሮ ኑሮ ምን ሰራልኝ ከቶ ከኒያብሮ ኑሮ ለኑሮነት ምንም ዋጋ የለው ህይወት ለርሱነቱ ምንም ዋጋ የለው የዛሬን ልለፈው ይዝለለኝ ልዝለለው የኔ ስጋ መልበስ የኔ ሰውነት ከንቱ ፈንደላላ ከንቱ መዋተት ሐሳቤ ቢባክን ውለታዬ በስቶ ልቤ ቢያነጻጽር ጠለቅ ብሎ ገብቶ የኔ ኑሮ መኖር ለአፈር ለመቃብር ከሆነ መድረሻው ከሆነ መግቢያው በአፈር በጨለማ ለሚከተተው ባለም በደስታ ለማይፈታው ሰው ሰውነቴ ከንቱ መጨነቄ በሐሳብ መጥቄ በሥራ ረቅቄ አየሩን በቀዝፈው እንዳዋፍም ምበር የማይቻለውን ልከላ በመወክር ለሚጣስ ሰውነት ለሚፈርሰው ገላ እኔ ከሰው አልደርስ ሰው ከኔ አይበላ ሕይወቴን ለማዳን እድሞንስ ባሳጥር ለዘለቄታው ነው ወይስ ለአንድ ለታዳር ድንበር መደናበር ለስጋ መፍጨርጨር ላይን የመጠቀ ለእውቀት የላቀ ለሐሳብ የረቀቀ ኑሮ የኔ ኑሮ ከንቱ ፍልስፍና ይመስለኛልና ልተወው ልተወው ኑሮዬን ልተወው ከንቱ መጨነቄ ሲቀር ለሚቀረው አይኔም ይፍሰስ ይጥፋ ከቶ ይቅርብኝ መጥፎ ማየት እንጂ ምን አተረፈልኝ ጆሮ የሚደፈን ይቅር ለደንቁር ለምንም አይረባኝ መጥፎ ከማዳመጥ ከክፋት በቀር እጅ የሚቆረጠው እግር የሚሰበረው ይዘጋ እንደበቴ ብዙ እንዳላወራ አእምሮ የሚላሽቅ ምንም እንዳላስብ ምንም እንዳልሰራ የሰው ሰውነቴ ፈሊጡ ምንድነው ለዛው ቁም ነገሩ እንዲያው እንደዋዛ ላፈሩ መኖሩ ነው ወይስ አይደለም ሌላ ይጨምራል በጣም ያስደስታል ወይስ ያሰቃያል ሹመትን ያሰጣል ወይስ ያዋርዳል ኑሮ በጠቅላላው ምን ነገር ያመጣል ሁሉ እኩል ይኖራል ወይስ አንዱ ይበልጣል ደግሞ ሌላው ያንሳል። ይህን በጠይቀው ይካልተመለሰ ያንንም በጠይቅ ያካልተመለሰ የጥያቄ መልሱ በርግጥ ካልታወቀ የኑሮ ትርጉሙ የህይወት ፍቹ እንዲህ ከረቀቀ ባሳብ መማቀቀ በኑሮ መሳለቅ ኑሮ ከንቱ ዋዛ በቀላል የሚለቅ እንዳይደለሳውቀው ሲገባኝ ሲሰማኝና ላይን ማዞሬ ከንቱ ፍልስፍና ሁለንተናው ጥሬ ሙቼ የማላርፈው መዋቲ ነኝና ከቶ ላይ ገፋኝ ከቶ ላይ ተላልኝ የህይወት ጎዳና ከቶ ቆንጆ መምሰል ያሰት ልምላሜ ከቶ ቀና መምሰል ያልቀና ፍጻሜ አይታይ ረግረግ መልቶት ውስጥ ውስጡን እሾ ጉልጥምት ወርሶት ግራና ቀኙን አሜ ከላ ደፍቶት ላይና ታችሁን ኑሮ የሥጋ ደዌ መቼ እንደሚታየው መቼ እንደሚመኙት እንደ ልብ ተገኝቶ ሐሳብ ጋር ጸንቶ በሥጋ መበደል በነፍስ መታደል ምንድን ነው ትርጉሙ ደግሞስ መሠረቱ እውነት ለሥራ ነው ወይስ ላንደበቱ ይህንን ብሠራ ምንድን ይጠቅመኛል ጨርሼስ ባልሠራው ምንድን ይጐዳኛል ይህ ነው የኔ ኑሮ ያንተውም ያንቱም የርሱም የርሷም ኑሮ ልማትን ሳያዩ በሥጋ መደለል በጥፋት ተነግሮ በወሬ ለመኖር አያሻኝም ከቶ በእውን አለመኖር አያሻኝም ከቶ የእውነት ካልሆነ በሐቅ ተመስርቶ አሻንጉሊት ነኝ ወይ ወይስ ደንበኛ ሰው በወረት መድረክ ላይ የምመላለሰው ቅዱስ መጽሐፍን ባልጠብቅ በተስ መሞቴ ሞት ሲሆን መፍረሴ መፍረስ አምላኬ አምላኬ ነጽረኒ ወለምን ታደገኒ ብዬ ባልማለል ጸሎት ባላደርስ እንዲያው ከንቱ ፍርሃት በስብሼ ልፈርስ ሰላም በሞተበት ጠበነገሰበት በተልካሻ ዓለም ውሸትን ለብሼ እውነትን አውልቄ ልኖር አልችልም ወጣት ሽማግሌ መስማማቱ ቀርቶ መነቃቀፍ ሆነ ምን ይሆን ምክንያቱ አለመስማማቱ ይህን ሳሰላስል ሐሳቤ ባከነ ሥጋዬም ማሰነ የዛሬ ዘመን ልጅ ወጣቱ ፈላስፋ አንጎሉ ቢዳብር በእውቀቱ ቢሰፋ ምንድን ፋይዳ ተራ ምንድን እናተረፈ የአገር ልማት ትቶ ባህሉን ነቀፈ ሃይማኖቱን ክዶ ሽማግሌ ናቀ ማተቡን በጥሶ በወክር ታነቀ ምን ሠራ ወጣቱ ፈላስፋ አንጎሉ ቢዳብር እውቀቱ ቢስፋፋ መለፈፍ ብቻ ነው የእውቀቱ ፍቺው የጉራ ከበሮ የወሬ ከበሮ በያስረሽ ምጪው ብለው ያወራሉ ሽማግሌ አባቶች ከጥፋት የዳኑት ምርጦቹ ጻድቆች ሽማግሌው ጸና ኃይሉ በረታ ሃይማኖት አክባሪ የእግዚአብሔር ግራጌታ ምርጥ ምርጥ የሆነው ይከራከረናል የእርሱ ምርጥነቱ ግራጌትነቱም በጣም ያሰጋናል ባህሉን ያደንቃል ልማድ ይጠብቃል አሁን የኛ ልማድ ከቶ ምን ይናቃል የሚለው ቃል በዛ በሽማግሎቹ የኛ ባላንጋሮች የእግዚአብሔር ጠበቆቹ ወጣት በበኩሉ እህም ይላል ልማድ ያገር ባህል ለኛ እንቅፋት ሆኗል ልንሰራ ብንሞክር የሚያሰራ ጠፋ ቀና አልኩ የሚለው ሳይቆም ከተደፋ የአባት ቁጣን ፈርቶ ከተጨነጎለ ከቀረ ባጭሩ አይሻለውም ወይ አለመወለዱ ከተወለደስ ዘንድ ገና በጨቅላነት ሙቶ መቀበሩ ምንድነው ምስጢሩ የመቀባጠሩ ሽማግሌ ወጣት አለመፋቀሩ ሲኖሩ ሊኖሩ ሲሞቱ ሊሞቱ ምንድነው ምስጢሩ ያለመስማማቱ ይህ ጠያቂ ሆነ ያም ጠያቂ ሆነ መልፈጭውስ ማን ነው ኑሮውን ይዞ መጥቶስ ይዞስ የሚዘልቀው ይናገር ያስታውቅ ይፈታ እንደበቱ ጠልቆ ያሰበበት ይታወቅ ብልሃቱ ይህም ተደረገ ያኛውም ተሰራ ሌላውም ይሰራል እንዲሁ በተራ ብቻ አንድ ነገር የሚደንቀኝ አለ አባት ሽማግሌ ልጅ እንደመሆንህ የሰው ነገር ስማ አትናገር አለ ከቶ አለማውራቴ አለመናገሬ ለወገን ለዘመድ ላገሬ ለክብሬ አረ ለምን ይሆን አለመታፈሬ ለለይ እየቻልኩኝ ብስልና ጥሬ እንደምን ልታለል በማይመስል ነገር መሆኑን እያወቅሁ የማይጠቅም ላገር ማንስ ያውቀብኛል በልቤ ያለውን ልማትና ጥፋት ደግና ክፉን የሚሰማኝ ካጣሁ ልጮህ ለብቻዬ ለደንጊያውም ላውራ ለትቢያው ላፈሩ ለአውሬው ለእንስሳው ለጫካው ለዱሮ ምስጢሬን ልቅበረው መሬቱን ቆፍሬ ሆዴን ጎረበጠው ነገሩ ሆኖብኝ ብስልና ጥሬ ፍሬ ሆኖ አቅሎ ሲበላ ይናገር ያውጣ ምስጢሬን ነገር ከኔ ወጥቶ ልሙት ብቻዬን መልካም ያሰብኩ መስሎኝ አፌን እረፍ ብዬ ልመክር ብነሳ ለምን ዝም ብላለሁ በምን የተነሳ አይን ያሻውን ያያል ጆሮም ይሰማል አንጎልም ያስባል ሌላውም እንዲሁ በክፍሉ ሥራውን ይሠራል
አይን ሲያይ እያየው ጆሮም ሲያዳምጥ ምንም ሳላወራ እንዴት ልቀመጥ ሬሳ ብቻ ነው የማይንቀሳቀስ የማይናገር እንከፍ እንከፉ ነው የማይቆናጠር ጥንቱን ሲፈጠር በደመ ነፍስ ሕይወት ከተንቀሳቀስኩኝ ምንም ሳልናገር አልችልም ልኖር ካይንና ካንጎሌ እኩል ተፈጥሬ ለመኖር አልችልም እኔም አለ ግብሬ ግብሬ መናገር ነው እለፈልፋለሁ ውሸት ውሸትቼ እውነት አወራለሁ ያውም እንኳን አይን ውሸትን ያያሉ እነ ጆሮም ደግሞ ሐሰት ይሰማሉ እንዲሁም እናንጎል ሁሉን ያስባሉ እረ ለምንድን ነው ያ ነገር ሲነሳ ዝም ይበል መባሉ እንደ ጆሮ መስማት እንደ አይን ማየት እንደ አንጎል ማሰብ ሁሉንም ባወራ ምንንም ሳልፈራ አዳም ይፋጅ ነበር ታንቆና ተናንቆ ይከተት ነበር ሁሉም ነገር አልቆ ሁሉም ነገር ጠፍቶ እኔም እሞት ነበር ግን ለምን ይሆናል ጆሮ ብዙ ይሰማል አይን ብዙ ያያል እኔም እንደነሱ በዚያው በድርሻዬ ብዙ አወራለሁ ያልሰማ እንዲሰማ ደቂቁ ትንሽ ልጅ ጠቢቡ ፈላስማ ይልቁንስ ይብቃ ደሜን አታፍሉት የምሞትም ቢሆን እንዳሻኝ ልሙት አፌ ይህም ብሎ አፌን አስያዘኝ እንግዲህ ካፌ ጋር ካልተስማማሁኝ ልሙት እናግረፍ ይህ አለም ይብቃኝ አፌም ይረፈው ለሥጋ ሰውነት ለሚፈርሰው ገላ ጭንቁ ምንድን ነው ጭቅጭቅ በዛብኝ ሥራ ማነሰብኝ ወሬም ተዘራብኝ ተጫነኝ ሮሮ ይህን ያረገኛል ኑሮም በእኔ አምሮ ልሙትና ልረፍ መዋቲ ነኝና እኔም በተፈጥሮ መሞት አርፎ መሞት ትንፋሽን አቋርጦ ተዘርሮ መሞት ሆድ ነገርን ላይዝ ልብም ተንኮል ላይዝ ንጹሕ ሁኖ መሞት ይህ ነው የኔ ኑሮ የእርሱም የእርሷም ኑሮ ያንተም ያንቺም ኑሮ ይህ ነው የሰው ኑሮ ልሙትና ልረፍ ሞታችሁ ረፉት እንደ ሰው ተፈጥሮ ይኸው ነው ባጭሩ ለምሕጻረ ኑሮ
የቅድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ የዚህ ጽሑፍ ማዕከላዊ ተልእኮ በተለያዩ የታሪክ ዘመናት የሀገራችንን ህልውናና የህዝቦቿን አንድነት ለመጠበቅ የተከፈሉ መስዋዕቶችን መዘከር ነው። የወያኔ ግፈኛና ዘረኛ ቡድን ኢትዮጵያንና ህዝቦቿን እስከቻለ ረግጦ ለመግዛት ባልቻለበት ሁኔታም በታትኖ ለመሄድ ካለው ሰፊ እቅድ አንደኛው የአርበኞችን ታሪክ ማርከስ፣ ባልሆኑትና ባልዋሉበት መወንጀል ሐውልታቸውን ማስነቀል፣ በባዕዳን ድጋፍ ስልጣን ከያዙበት ዕለት ጀምሮ ተቀዳሚ ተግባሩ አድርጎ የያዘ ጉዳይ ነው። ወያኔ ይህን መሰል እኩይ ተግባር የሚፈጽመው ካለ ምክንያት አይደለም። በዋናነት ወጣቱ ትውልድ ስለ አገሩም ሆነ የህዝብ ታሪክ እንዳያውቅ፣ የኢትዮጵያ ህዝብ በዘርና በጎሳ ተከፋፍሎ ለሱ የግፍ አገዛዝ እንዲመቻችና እርስ በራሱ እንዲጠላላ እንዲናቆር፣ ዘመናት የህዝብ መተሳሰር ባህላዊና ታሪካዊ ግንኙነት እንዲቋረጥ ለማድረግ ጭምር ነው። የወያኔም ህገ መንግስት ተብየው ይህንኑ ለማሟላት የተጻፈ ሰነድ ነው። የወያኔ የትምህርት ስርዓት፣ የኢኮኖሚው ይዘትና የአቅርቦት ስርጭቱ ወዘተ ሁሉ የራሴ ጎሳ በሚላቸውና በራሱ በወያኔ መያዛቸው ይህንኑ እርኩስ ዓላማውን ለማሟላትና በመጨረሻም አገሪቷን በታትኖ ለመንጎድ ካለው እቅድ ጋር አጥብቆ የተሳሰረ በመሆኑ ነው። ይህንን ሁሉ አካተን በማየት ነው ወያኔን ኢህአዴግ ወይም የኢትዮጵያ መንግስት ብሎ መጥራት ውግዝ መሆን አለበት የምንለው። ኢህአዴግ የሚሉት ነገር በእውን የለም። ያሉት ከየብሔሩ ተወስደው ለወያኔ የገቡ ሆድ አደር ግለሰቦች ናቸው። ባይኖሩም ወያኔ ከራሱ ብሔር ሰው በመተካት አሊያም ከኤርትራ በማስመጣት የኦሮሞ፣ የአማራ፣ የሶማሌ ወዘተ የስም ቅጽል እየለጠፈ ኢህአዴግ ማለቱን አይተውም። ወያኔ ጠባብ፣ ዘረኛና ጎጠኛ፣ ጸረ መብትና ጸረ ኢትዮጵያ፣ ኢዲሞክራሲያዊና ኢሰብአዊ፣ የባዕድ ተልእኮ የተሸከመ ወራዳና አምባገነናዊ ቡድን ነው። ከ23 የመከራና የስቃይ ዘመን ተመክሮ በላይ የወያኔን ማንነት ለኢትዮጵያ ህዝብ የሚያሳውቅ የለም። ወያኔ በስህተት እንኳ እውነት የማይናገር ተናግሮም የማያቅ ስለሆነም ወያኔን የለየለት ውሸታምና ቅሌታም ብሎ መጥራት የሐቀኝነት መግለጫ መሆኑ መታወቅ አለበት። ወያኔ ኢሰብአዊና አፋኝ ገዳይ ቡድንም ነው። ሌላ ባህሪ ሊሰጠው አይችልም። ያ በወያኔ በእጽ መረስኩት፣ አደነዘዝኩት፣ በ1-5 በ1-7 ቆላልፌ አንበረከኩት ያለው ኢትዮጵያዊ ወጣት ወያኔ በሊቢያ፣ በየመን፣ በደቡብ አፍሪካና በየአረብ ሀገሩ እንዲሁም በባህር ባስጨረሳቸው ወገኖቹ እልቂት ዳግም ህዝብን ለማኖለል ሰልፍ ሲጠራ ወጣቱ ግልብጥ ብሎ በመውጣት ወያኔ ሌባ ነው፣ የችግራችን መሰረት ወያኔ ነው፣ የስደትና የእልቂት ባለቤት ወያኔ ራሱ ነው እያለ አሳፍሮታል። ይህን መሰል የእምቢተኝነት ትግል መበራከትና አገር አቀፋዊ ይዘትም ሊኖረው የሚገባ ነው። ኢህአፓ ወያኔን በጽሑፍም ሆነ በቃል የኢትዮጵያ መንግስት ብሎ የማይጠራው ከተራ ጥላቻ በመነሳት አይደለም። በቀደመው የዓለም ታሪክም ይሁን ዛሬም በማንኛውም አገር መንግስት ሊያሰኝ የሚያስችለውን መሰረታዊ መስፈርት ወያኔ ስለማያሟላ እንጂ። አንድ ሀገር በነገስታት፣ በአምባገነን፣ በናዚስት፣ በፋሺስት፣ በዲሞክራቲክ ስርዓት ወዘተ ስር ይተዳደር መንግስት የሚለው የሁሉም መጠሪያ ስም ሆኖ አገልግሏል። ይህ የሆነው መንግስት የሚለው መጠሪያ የጋራ የሆነ ባህሪና ተግባርም ስላለው ነው። ይህ መንግስት የሚለው መጠሪያ የሚሰጠው ግን የመንግስት ተቀዳሚ ተግባርና ተልእኮ ህዝብን አስተባብሮና ሀገራዊ የጦር ኃይል መስርቶ የአገሩን ዳር ድንበር መጠበቅ ተቀዳሚ ኃላፊነቱ መሆኑን የሚቀበል ከሆነ ብቻ ነው። Thank you. ተቋኝም ይሁን ዴሞክራት አምባገነንም ይሁን ፋሽስት መንግስት የሚባለው ይህንን ሐላፊነቱን የሚያከብር ከሆነ ብቻ ነው። እስከዛሬ የተካሄዱ ጦርነቶች በአብዛኛው ይህንን ለማሟላት የተካሄዱ ጦርነቶች ናቸው። የበለጠ ኃይልና አቅም የገነባው አገር ከራሱ ድንበር አልፎም ሌሎች ክፍሎችን አለያዘም ማለት ግን አይደለም። የራሱን አገር ቆርጦ ለአጎራባች አገር የሰጠ የራሱ ፈቅዶ ፈርሞ የአገሩን ክፍል ካለምንም ቅድመ ሁኔታ ያስገነጠለና የባህር መውጫ ያሳጣ አርሶ አደሩን እያስለቀቀና እያባረረ ለባዳንና ለኢትዮጵያ የታሪክ ጠላቶች መሬትን የቸረቸረ ወዘተ አረስንቱ በዓለም ታሪክ ካለ ወያኔ አይታወቅም አልተሰማም። የጀርመኑ ሂትለር የሁለተኛውን የዓለም ጦርነት የቆሰቆሰው በአንደኛው የዓለም ጦርነት በጀርመን መሸነፍ የተወሰዱትን ግዛቶች ለማስመለስ ነበር። ሌሎች ተጨማሪ ምክንያቶች አልነበሩም ማለት ግን አይደለም። የጀርመን ናዚስት ፓርቲ መሪ አዶልፍ ሂትለር ለስልጣን የበቃው በጊዜው በነበረው የሶሻሊስት ፓርቲ ባባልነት ኖሮ ስልጣን የተረከበው በዴሞክራቲክ ምርጫ ነው። እንደ ጎጠኛው ወያኔ ካለ ምርጫና የባዕዳን አገሮች ተልእኮም ተሸክሞ አልነበረም። ፋሽስት ጣሊያንም ኢትዮጵያን የወረረችው ከ40 ዓመት በፊት አድዋ ላይ ድል መመታቷን ለመቀበልና የቅኝ ግዛት ማስፋፋት ህልሟን ለማሟላትም ነበር። ጣሊያን በሞሶሎኒ መሪነት ለአምስት ዓመት ኢትዮጵያን ስትገዛ የኦርቶዶክስ ሃይማኖትንና አማራውን ማዳከምና አጣቦ ማጥፋት የእስልምና እምነት ተከታይ ኢትዮጵያውያንን ከኦርቶዶክስ እምነት ተከታይ ኢትዮጵያውያን መከፋፈልና ማናቆር አገሪቷን በጎጥ በጎሳ መከፋፈል የአርበኞችን ታሪክ ማንቋሸሽና ጥላሸት መቀባት የታሪክ ቅርሶችን መመዝበርና ታሪካዊ ሐውልቶችን መንቀልና ማፈራረስ የተቻሉትን ወደ ሀገሯ ማጓጓዝ ወዘተ እነዚህን ድርጊቶች አካሂዳለች። ወያኔም ስልጣን ከያዘበት ዕለት ጀምሮ ይህንን እያደረገ ነው። የወያኔ ቀደምት ድርሳነ ሚካኤል የፋሽስቱ ጣሊያን ዓላማ ነው ማለት የሚያስችለው ለዚህም ነው። የወያኔን የ1967 ዓመተ ምህረት ማኒፌስቶ ያነበበና ከዚህ ጋር ያገናዘበ ሁሉ የፋሽስት ጣሊያን ተግባር ምኞት ፎቶኮፒ መሆኑን በቀላሉ ሊገነዘበው ይችላል። አሁንም በድጋሚ ግንዛቤ ማግኘት ያለበት ትልቁ ቁም ነገር የመንግስት ትልቁ ተግባር ምን መሆን አለበት የሚለው ነው። በምንም አይነት የፖለቲካ ስርዓት ውስጥ ቢኖር የመንግስት ኃላፊነት በሄራዊ ጦር መስርቶ ህዝብን አስተባብሮ በመምራት የሀገርን ዳር ድንበር መጠበቅ ነው። ይህንን ተቀዳሚ ተግባር የማሟላ አፋኝና ዘረኛ ቡድንን መንግስት ብሎ መጥራት በራስና በሀገር መሳለቅ ነው። የሩሲያው ጆሴፍ ስታሊን በሁለተኛው የዓለም ጦርነት በጀርመኑ የሂትለር ጦር 3 ወር ሙሉ ሴንት ፒትስበርግ በኋላም ሌኒንግራድ በመባል የሚታወቀው ትልቅ ከተማ ተከቦ የቦምብ ውርጅብኝ እየወረደበት ሳለ ስታሊን ሴንት ፒትስበርግን እየተከላከለ ላለው ጦር ባስተላለፈው ታሪካዊ መልእክት እንዲህ ብሎ ነበር። ጠላት አገራችን ውስጥ እስካለ ድረስ ያጠቃናል። ይህን ጥቃት መከላከልም መስዋዕትነት ጠያቂ ነው። ይህን መስዋዕትነት መክፈልም ተገቢና ግዴታችንም ይሆናል። ዋና ተልኳችን ግን ጠላትን ጠራርጎ በማስወጣት የሶቪየት ህብረትን ዳር ድንበር ማስከበር ነው። የሶቪየት ቀዩ ጦርና የሶቪየት አርበኞች ይህንን ሀገራዊ ግዴታ እንወጣዋለን። ለዚህ መሆንም ዝግጅት ላይ ነን። በዚህ ብቻ ማንወሰንም ምንጩ ድረስ ሄደን እናደርቀዋለን ብሏል። ጆሴፍ ስታሊን ይህንን ንግግር ካደረገ ከአምስት ወር ተኩል በኋላ የሁለተኛው የዓለም ጦርነት አቸናፊ የተወሰነበት የስታሊን ግራድ ጦርነት ተካሄደ። ያ በትዕቢት ወጥሮ የነበረው የሂትለር ጦር እንደ ቆሎ ረገፈ። ከ400,000 ያላነሰ የጀርመን ወራሪ ጦር ተማረከ። በሁለተኛው ዓለም ጦርነት በአጠቃላይ 22 ሚሊዮን የሶቪየት ህብረት ዜጎች ለሀገራቸው ህልውና መስዋዕት ሆኑ። የሚያስከብር መስዋዕትነት የሚያኮራ ታሪክ። በየዓመቱ ሜይ 10 የሚከበረው የዚህ መስዋዕትነት ያስገኘው ድል ነው። የድል ለሶቪየት ህብረት ዜጎች ብቻ ሳይሆን የሰውን ልጅ አጠቃሎ ከናዚዎችና ከፋሲስቶች የገላገለ ክቡር መስዋዕትነትም ነበር። ሀገራችንን ዳር ድንበር ለማስከበር ከፍተኛውን መስዋዕትነት የከፈሉ ብርቅዬ የአድዋ ጀግኖችና ሰፊው የኢትዮጵያ ህዝብ የተጋድሎ ታሪክ የሶቪየት ህብረት ህዝብ በሁለተኛው የዓለም ጦርነት ካደረገው ተጋድሎ ጋር ቀጥተኛ ተመሳሳይነት ያለው ነው። ለኢትዮጵያ ዳር ድንበር መከበር ከፋሺስት የጣሊያን ጦር ጋር በጎራዴና በካራ ጭምር ተዋድቀው ተቀላላ ጥቁር አፍሪካን ያቆሩ በቀኝ ግዛት ቀንበር ስር የሚሰቃዩትን ሁሉ የትግል መንፈስ ያነሳሱ በሰሜን አሜሪካ በጭቆናና በባርነት ቀንበር ስር ተቀይደው ለሚኖሩ ጥቁሮች መውጫ መንገድን የጠቆሙ የአድዋ ጦርነት ጀግኖች አርበኞቻችን ናቸው። የኢትዮጵያ ህዝብና የሀገሪቱ አርበኞች በአድዋ ብቻ ሳይሆን በማይጨው በወልወል በውጫሌ አረስንቱ ስንቱ ለሀገራችን ህልውናና ለዳር ድንበሯ መከበር ከፍተኛውን መስዋዕትነት ከፍለው የሚያኮራና የማያወላዳይ ጀግንነት ታሪክ አውርሰውና አልፈዋል። የኢትዮጵያን አርበኞች የብሔር ስብጥር እንኳን ስናይ የህዝባችንን የዘመናት ሁለገብ ተሰስርና ለሀገሩ ዳር ድንበር መከበር ቀናዊ መሆኑን ገላጭ ነው። የባዕዳን ተልእኮ ተሸካሚው ጠባብና ዘረኛ የወያኔ ጸረ ኢትዮጵያዊ ቡድን እንዳሻው ሊያደርገው የማይችለው መሆኑንም የሚመሰክር ነው። እስቲ የጥቂቶቹን ጀግኖቻችንን ታሪክ በማውሳት እንጀምር። አንደኛ ደጃዝማች ባልቻ ሰፎ አባ ነፍሶ። ባልቻ ወይም አባ ነፍሶ ገበሬ ቤተሰብ የተወለዱ እንቁ የኢትዮጵያ ጀግና ነበሩ። ባልቻ ከኦሮሞና ጉራጌ ቤተሰብ የተወለዱ ሲሆኑ ለኢትዮጵያ ሉዓላዊነት እስከ መጨረሻ ትንፋሻቸው የተዋደቁ ታላቅ የአስተዳደር ሰውና ብርቅዬ አርበኛም ነበሩ። የአጼ ምኒልክ ዘመነ መሳፍንት እንዲያበቃና የአካባቢ አገዛዞች ከስመው ኢትዮጵያን እንደ አንድ አገር ለማዋቀር የኢትዮጵያን አንድነት ለማስገኘት በዘመቱበት ወቅት ባልቻ በልጅነታቸው በጦር ማhall ተጎርተው በመገኘታቸው አጼ ምኒልክ ከጦሩ አውድማስ ወጥተው ሊያሳድጓቸው ወደ አዲስ አበባ እንዳመጧቸው ታሪክ ይዘክራል። ባልቻ ከ12 ዓመት እድሜያቸው ጀምረው ያደጉት የኖሩትና ትምርት የቀሰሙት አዲስ አበባ በሚገኘው በታላቁ የአጼ ምኒልክ ቤተ መንግስት ነው። እዚያው ቤተ መንግስት በነበሩ ጊዜ ከአብሮ አደጎቻቸው ጋር የግዝ የቅኔና የአማርኛ ቋንቋ ትምህርታቸውን አጠናቀው የወታደራዊ ትምህርት ባሳዩት ፍላጎትና ተሰጥኦ በወቅቱ ይሰጥ በነበረው የፈረስ ግልቢያ የጉክስ ጨዋታ የቶክስና የልዩ ልዩ መሳሪያዎች ለመመደን እንዲወስዱ ተደረጉ። የነዚህን ክፍለ ትምህርት ካጠናቀቁ በኋላም የሚኒሊክ የጦር አበጋዞች ውስጥ ተመድበው የጦር ስልትና አመራር እንዲገበዩ ተደርገው ከንጉሰ ነገስቱ የቅርብ የጦር ረዳቶች ጋር ሆነው አገልግሎት መስጠት ጀመሩ። ባልቻ የቤተ መንግስት ጥበቃ ክፍል ውስጥ ሆነው የጥይትና የልዩ ልዩ መሳሪያዎች ማከማቻና ማሰማሪያ ኃላፊነትን በመቀበል የጠመንጃ፣ የመትረየስ፣ የትናንሽና የትላልቅ የመድፍ አይነቶችን የተኩስ አቅም በማደላደል የጦር ዝግጅት ልምምድም ያከናወኑ እንደነበር መዝገብ አስፍሮታል። በአድዋ ጦር ወቅት ባልቻ አጼ ሚኒሊክንና እቴጌ ጣይቱን አጅበው ወደ ጦር ቦታ የሄዱትና በቦታው ድንቅ የሚባል የጀግና ሥራ ሰርተው ከንጉሰ ነገስቱና እቴጌቱ ጋር በድል አድራጊነት ወደ አዲስ አበባ ከተመለሱት ታላላቅ አርበኞች አንዱ ናቸው። በአድዋ ጦርነት ጀግናው ፊታውራሪ ገበየው ዳጫ ከሌሎች አርበኞች ጋር የጣላልን ጦር ሰፈር አፈራርሰውና ማርከው እዚያው ሲሰው የገበየው መድፍ አስተኳሽ ዋና ሥራ እዚያው ስፍራው ላይ በኃላፊነት እንዲረከቡና እንዲያስተናግዱ የተመረጡ የጦር መሪ ባልቻ ነበሩ። በዚህም የተግባር ስምሪታቸው የጣሊያንን ሰራዊት መድፎች ተራ በተራ ከማውደሙ ሌላ ከፍ ያለ የአመራር ብቃት በማሳየታቸው ሹመት ከማግኘታቸው በተጨማሪ አንድ አወዳሽ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ብሎ እንደ ተቀኘላቸው በሰፊው የሚታወስ የታሪክ ዝክር ነው። ባልቻ ከአድዋ መልስ ለብዙ ጊዜያት አዲስ አበባ ንጉሰ ነገስቱንና ተጌቱን በተለያዩ መስኮች ስለ ኢትዮጵያ ሀገራቸው የመከሩ ከቆዩ በኋላ በአገረገዥነት መጀመሪያ ሲዳማውን ቀጥሎ ማረርገን ተሹመው በሁለቱም ቦታዎች የማይናቅ ተግባሮች ፈጽመዋል። እኚህ ታላቅ ጀግና በድሜ እጅግ የበለጸጉ አዛውንት ፋሺስት ኢጣሊያ ለሁለተኛ ጊዜ በ1937 ዓመተ ምህረት ኢትዮጵያን ስትወር አገሬን ለፋሺስት አልሰጥም በማለት በእርጅና እድሜያቸው ከወንድሞቻቸውና ከቅርብ ሰዎቻቸው ጋር በመሆን ከሌሎችም የአርበኞች መሪዎች ጋር ውስጥ ለውስጥ በመገናኘትና በመተባበር ከኢጣሊያኖች ጋር በገጠሙት የአርበኝነት ጦርነት እጄን አልሰጥም በማለት 80 ዓመት እድሜያቸው ደቡብ አዲስ አበባ ሰበታና ረጲ በሚባለው መንደር አካባቢ በራሳቸው ጥይት ጣሊያን እጅ ሳይወድቁ በታላቅ ክብር ለኢትዮጵያ አገራችን ህይወታቸውን ያሳለፉ ታላቅ ብርቅና ለዘላለም ሲታወሱ የሚኖሩ ኢትዮጵያዊ ጀግና ናቸው። ሁለተኛ ራስ አሉላ አባ ነጋ በኢትዮጵያ ታሪክ ለዘላለም ሲዘከሩ ሲታወሱ ከሚኖሩት ስመጥር አርበኞች አንደኛው የሰሜኑ የትግራይ ተወላጅ ጀግና አሉላ አባ ነጋ ናቸው። ራስ አሉላ የአጼ ዮሐንስ የቅርብ የጦር አማካሪና ዋና ረዳት ትውልዳቸው በተንቤን አውራጃ የትግራይ ውስጥ ሲሆን በአገልግሎት ዘመናቸው የኢትዮጵያን አንድነትና ሉዓላዊነት ከሚታደጉና ከታደጉት የኢትዮጵያ ልጆችና ቀደምት አባቶች የግንባር ቀደሙን ስፍራ የሚይዙ ታላቅ አውራ ጀግና ናቸው። አሉላ አባ ነጋ በስማቸው እጅግ የታወቁና የገነኑት የግብጽና የኦቶማን ጦር አሳደው ከሰሜኑ የኢትዮጵያ ክፍል ከተሳሃጢና ተደጎሌ በማባረር የኢትዮጵያን በመጽዋ በኩል የነበረውን የባህር በር በማስጠበቅና በመጠበቅ በፈጸሙት ታላቅ የጀግንነት ሙያ ነው። አጼ ዮሐንስ መተማ ላይ በታላቅ ጀግንነት ከተሰዉ በኋላ አሉላ አጠቃላዩን የኢትዮጵያን ደህንነት ለመጠበቅ የሚያስችለውን ሁኔታ ለመምከር ወደ አዲስ አበባ ከመኳንንትና ከጦር አበጋዞቻቸው ጋር ተጉዘው ከአጼ ምኒልክ ጋር የቅርብ ግንኙነትና ያልተቋረጠ ስምምነት በመፍጠር ታላቅ ስራዎችን አከናውነዋል። ራስ አሉላ አባ ነጋ ባደረባቸው ህመም ከአድዋ ጦርነት ጥቂት ዓመታት በኋላ ከዚህ ዓለም በሞት ተለይተዋል። ፍትሃትና የቀብር ስነ ስርዓታቸው በተወለዱበት በተንቤን መካነ መቃብር በታላቅ ክብር እንዲፈጸም ተደርጓል። እኚህን ስለመሰሉና ሌሎችን በርካታ ለኢትዮጵያ ሀገራቸው የኢትዮጵያን ነጻነትና ሀገራዊ ሉዓላዊነት ለማስጠበቅ ስለረገፉ የትግራይ ጀግኖች ወያኔ የሰጣቸው ስም በአጠቃላይ የአማራ ኩርኩር የሚል ነው። ወያኔ በኢትዮጵያ ታሪክ ላይ በባዕዳን ተደግፎ የመጣ ምጽአት ነው የሚባለው ለዚህ ነው። ሶስተኛ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ወይም አባ መላ። ሀብተ ጊዮርጊስ ዲነግዴ በኢትዮጵያ አቆጣጠር በ1843 ዓመተ ምህረት ተወልደው በ1918 ዓመተ ምህረት ባደረባቸው ህመም የሞቱ ታላቅ የኢትዮጵያ የጦር መከላከያና የአስተዳደር ብላት አሟልተው የያዙ ብርቅ የኢትዮጵያ ጀግና ናቸው። ሀብተ ጊዮርጊስ እንደ ባልቻ ምኒልክ መልሰው ኢትዮጵያን ሲያስተባብሩ በጦር አውድማ ተገኝተው ወደ አዲስ አበባ ተወስደው እዚያው በምኒልክ ታላቁ ቤተ መንግስት አእምሯቸው በትምህርት የበለጸገና ዕውቀታቸው በአገር በወገን ፍቅር የተቀረጸ ውድ ኢትዮጵያን አፍቃሪ ተቆርቋሪና አልበገር ባይ ዜጋ ናቸው። እኚህ ታላቅና ብልጅግና ተጨቦ ጅባትና መጫ ከኦሮሞ አማራና ጉራጌ ብሔር የተወለዱ እስከ ህይወት ፍጻሜያቸው ለኢትዮጵያ አንድነትና ሉዓላዊነት ደከመኝ ታከተኝ ሳይሉ የሰሩ ኢትዮጵያዊ ጀግና መሆናቸውን በተግባር ያስመሰከሩ ዜጋ ናቸው። በወጣትነት ዘመን እንደ ባልቻ ባነፍሶ ከሌሎች የጦር አበጋዞችና ጭፍሮች ጋር ሆነው ምኒልክና እቴጌ ጣይቱን አጅበው ወደ አድዋ እንደሄዱ ታሪክ ዘግቦታል። ብዙ ጀግኖች ኢትዮጵያውያን በጦሩ ሜዳ በተሰውበት ወቅት የተሰውትን ጀግኖች ቦታ እንዲተኩና ጦሩን ለድል እንዲያበቁ ታላቅ ኃላፊነትን ልክ እንደ ባልቻ በአጼ ምኒልክ ኃላፊነት ተጥሎባቸዋል። አጼ ምኒልክም የአብቴንና የአባ መላን የጦር አስተዳደርና በአጠቃላይ የመልካም ሙያ ብቃት በቅርብ በመመልከታቸው እዚያው አድዋ ግንባር ላይ ለሀብተ ጊዮርጊስ የፊት አውራሪነት ማዕረግ ሰጥተው የቅርብ የመከላከያና የጦር ረዳታቸው እንዲሆኑ መርጠዋቸዋል። ሀብተ ጊዮርጊስ በምኒልክ በኢያሱ በዘውዲቱና በተፈሪ መኮንን ዘመነ መንግስት የማይናቅ የፖለቲካና የአስተዳደር ሚና የተጫወቱ ስመጥር ኢትዮጵያዊ ናቸው። አራተኛ ደጃዝማች ዑመር ሰመተር። ደጃዝማች ዑመር ሰመተር በኦጋዴን አውራጃ ሆር ተብሎ በሚታወቀው ሰፊ ስፍራ በመትገኝ مدرك بمتبال ليو كابلي مجرتين بمتسين بابزا نيو يا إتوبيا صومالي كمينو ربات يزلان بيت سبيت وللو جغنا إتوبيا ويناتشو يا أوروبا حيلوت تاسرس من سماني مستامة مرت ببرلين قبائي أفريقان لما كرامت سيش كدار دمو يا عمر سمتر بيت سبوچنا غوصاو چاگراتشو إتوبيا مهونون بحيل بمجلز مجمّريا كنجليز كتلوم كتاليان يكين أجزاز بالسلطانوش تلاكو بمينليك زمن منجست بتلي كنجليز سومالي لاند وانا كتماو حرقيسا كهونو كفل بفصوم يمّاي لاككو موناتشون بمجلس بولتوم دمبروش مكاكل قوامي يهونا يدمبر مسمر زرقتو يألم أكب هج يمّاوكو دمبر مليا دنگاي اندينور ياس درقو موناتشون تاريك يمّاوكونا زاريم درس بمسكر النت يقوم يدمبر كلل مسكرنو مودق بمتبال اوغادين وست بمتبقين ليوك أبالي يتولدوت عمر سمتر بولتنياو يا إيطاليا فاشيست ورر عوقت إيطاليا إتوبيان بولول بكول ستور بسمت رو أربنيا كدجازماج آفورك اغار خونو يا إيطاليانن وراريتور عمررو يتكلاكلو جغناناتشو دجازماج آفورك بدا غابور تورنت سيساوم عمر سمتر كتكتاوچاچو غار بمهون إيطاليانن فاشيست تورنا بانداوچن ألاسكمت ألاسكيد بلو لبزو آمتات بسرقو غبنت بغاريسون أربنيوچ تور تلاتن يانغلاتونا بزوم يغدلونا يماركو سمتر أربنياناچو بمچ الرشام بتورنت محل بمقسل انجليز آگر قداماوي حيل سلاسي بسدت بميگنيو بت لكمنا بمستير توسدو كمنا ونچرسو مياتشون اسمسكرو تاليانن فلسمو لما بارر ود حاگراتشو كتملسون بوالا اسك الاتا دل درس يمايناك سرا سرتوال ايتيوبيا نسان نتوان كتغونا صفج بوالا مجمريا يججگا اوراد جاگجي بمهون لتقوم يكاداماوي حالي سلاسي يكرب عماكاري بمهون سوماليان كإيطاليانا كإنجليز كين عجزاز كمبر اللاكو ديت كيتوب يغار ماستساسر يتشالن دونا دك كمين سلتشين سايلو يسرو برك يهيتوب يهوي جغناناچو عمر سمتر بفاشيست إيطاليان تورنت وقت يغت اماتشو يأغر عكابابي ممتات بزو جزيت اينا ينساتشو سلنبر بكم الناس يردو قويتو باسرازت انسل سامة مرت با ايتوبيا قطعتر كزي عالم بموت تليو دجاز ماچ عمر سمتر كغوسن ينت نازرن ينت بلاي ايتوبيا ويناتات شون يمي مكوبت مغلجات شو عدرگو نوروال يننم كمموتات شو بفيت بادرگوت نوزازي عرقاقتوال لنغوسو سلك عبرسن سراتات شو يقربوت يصوفت اياكي يمي كتلونو أني با أغادين أوراجا كمجرتي غوصا يتولدك إتوبياوي زيغاني كتاليانم هنا كنجليز وراري وشغاري تواد دكوت لاغري إتوبيا سلس لهنا قرماوي نتو ملكام فكادو كهنا بيتوبيا وانا كتما يحيمانو تين أمنت تكتلو يكبر سنسراتي اندي فزأملين بتيتنا تأيقالو نبوسوم يهن نوزازي اتشون بمكابل جاگناو دت جازماج عمر سمتر يتكبروت اديس ابابا باسلمنا امنت سراتنو عمر سمتر بسماتشو با اديس ابابا عند تمرت بيت لماستاوشا تسرتو اللاتشو يني تالاق جاگنام يا اربنينت بالاولت هنت اندتكاروت يا چنگك ان جاگنوش بملاو ايتوبياويان زند بسفيوسي تاوز ينورال أنيهن جغنا بزيمن غرسن ذكر كا عمر سمتر غار جنا غوان تونو يتعلانن وراري خايل سيمك كتو ينبروت إلى جازماج آفور كن حاولت وياني غنا سلطان سيز كيتو بيا دمبر تنقلو متعلو بچراش لرساي ماچل يوياني نصار إيتو بيا وينت غلاج مسكرنو أبونا بيتروس ከኦሮሞ ብሔር የተወለዱ ወደር የለሽ የእምነትና የእውነት አባት ናቸው። ለሊት ጣሊያን በቤተ መንግስት የኢጣሊያንን መንግስትነት እንዲቀበሉ ሲቀጠቅጣቸው ቢያድርም ፍንክች አለል ስላሉ በማግስቱ የሞት ፍርድ ተፈርዶባቸው በጥይት ተደብድበው ሕይወታቸው አልፏል። የተረሸኑት ባስካሪያን ከኤርትራ በመጡ ሹምባሾች መሆኑም በውል መታወቅ ይኖርበታል። በሌላኛው በኩል ግራዚያኒ ላይ ቦምብ ጥለው ያቆሰሉት ጀግኖች ኢትዮጵያውያን አብርሃም ደቦጭና ሞገስ አስገዶም ከኤርትራ የመጡ መሆናቸው መታወቅ የሚገባው እውነት ነው። የብፁዕ ፓትርያርኩ የአቡነ ጴጥሮስ የመጨረሻ ቃልም የኢትዮጵያ ሕዝብ ሆይ ገዝቼሃለሁ፣ ለጣሊያን ፋሽስቶች አትገዛ የሚል ነው። ይህንንም ለማውሳት ሎሬት ጸጋይ ገብረ መድህን በብዕሩ እንዲህ ተቀኝቶላቸዋል። አየ መብርሃን፣ ምነው ኢትዮጵያን ጨከንሽባ? ምነው ቀኝሽን ረሳሻ? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባ? ልቦናሽን አታዞሪባ? ፈተናዋን ሰቆቃዋን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የለም። አውሮፓን ነው ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ፣ ሂትለራዊ ባጫ እንኳን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዛ፣ ነፍሷን ልጣስ በረከካት ስልጡን ብኩን መጻጉን ናፈርቼ እንዳልዋክ ሲርቀኛ ይልሽ ወጋገን፣ አንቺ ካጠገቤ አትራቂኝ በርታ በይኝ መብርሃ፣ ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ። አሁን ብቻዬን ነኝ ፈራ፣ ሸሸግበት ጥጋ አጣሁ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈስ የተፈቶ እንዳረሳት ሰጋው። የአቡነ ጴጥሮስ ውግዘት ዛሬም ይሠራል። የኢትዮጵያ ሕዝብ ለዘረኛውና ጎጠኛው አገርና ታሪክ አጥፊው አረመኔ የወያኔ ቡድን መገዛት የለብህም። ተባብረህና ተሳስረህ የጀግኖች አያት ቅድም አያት አባቶቻችንን ታሪክ ድገም። ተነስ ተነስ ተነስ። ወያኔ መሰሪ አገርና ታሪክ አጥፊም ቡድን ነው። የአቡነ ጴጥሮስን የነደጃዝማች አፈወርቅን ሐውልቶች በመንቀልና በመፈነቃቀል ብቻ አልተወሰነም። በእነሱ ምትክ በገርጂ የቦማርሌን ሐውልት ተክሏል። ቦማርሌ ለኢትዮጵያ የሰራው የጀግንነት ታሪክ የለም። በምንም መለኪያ በራሱ አገርም አርበኛ አልነበረም። ወያኔ ይህንን የሚያደርገው ለእጽ ንግዱ እንደ ማስታወቂያ የሚሆን ሐውልት መትከሉ ነው። ዛሬ ወያኔ የሚገዛት ኢትዮጵያና ናይጄሪያ በአፍሪካ ከታወቁት የእጽ ንግድ ማስተላለፊያ ማሰራጫ ዋነኛ አገሮች ናቸው። ዛሬ በአዲስ አበባ፣ በድሬዳዋ፣ በጅማና ሌሎች ታላላቅ ከተሞች አእምሮ የሚያስቱ የእጽ አይነቶች በገፍ ይሸጣሉ። አቅራቢና አሰራጩ ይኸው ትውልድ አበላሹ ወያኔ ነው። በስደት ከሚያልቁ ወገኖቻችንም በንግድ መልክ በሚሊዮን የሚቆጠር ትርፍ የሚያካብተው ራሱ ወያኔና ሻቢያ ነው። በዚህ የጅማሮ ጽሑፋችን ስለ ኢትዮጵያ ጀግኖችና ውድ አርበኞቻችን በጥቂቱ ለማውሳት ሞክረናል። የምንቀጥልበትም መሆኑን በዚህ አጋጣሚ እንገልጻለን። ከፍተኛውን መስዋዕትነት የከፈለውና የታሪክ ሰሪው ዋነኛ ባለቤት የኢትዮጵያ ሕዝብ ታሪክ ግን ገና አልተጻፈም። ለዚህ መሆን ተፈራራቂ ጨቋኝ ገዢዎችን አስወግዶ በራሱ ድምጽ የሚመጣ ሕዝባዊ መንግስት መመስረትን ግድ ይላል። ይህ እውን እንዲሆን ደግሞ የወቅቱ አንገብጋቢ ጥያቄ ዘረኛና ጎሰኛ ጸረ ኢትዮጵያዊውን የወያኔ የግፍና የፍጅት ቡድን በጋራ ትግል ከነግሳንግሱ ከስልጣን ማስወገድ የግድ ነው። ለዛሬ ዝግጅታችን የታላቁን የስነ ጽሑፍና የፍልስፍና ሰው ኃይሉ ጎሞራውን በመጥቀስ እንለያችሁ። ጎሞራው እንዲህ በማለት ይጀምራል። ያልታጠቀን ወገን በታንኮች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሲከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለ? አንገብጋቢውና አከንካኝ ጥያቄው ወደድንም ጠላንም ባጭሩ ይሆን? አገር ላጥፋ ያለ የሚያብጥን ቆርማ ገልብጦ መግራት ነው በተግባራው ደግሞ ላጥፋቹ ያለ ያስቸገረን ወይፈን ምሱ ሲኮላሽ ነው አብሪት እንዲመክን። ኢሰባዊ ሆኖ የስልጣናት ወንበር ሰውን ካስቸገረ ያስወጣ ካገር ወይም ማላስቀምጥ ካለ አምኖ በዘር ሌላ አማራጭ የለም ከመጋተር በቀር። ኢሰባዊ ሆኖ በዘረኝነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚነቅ የከንቶች ከንቱ ምን ምረት ያሻዋል ቢፈረድ ለሞቱ የምን ርራሄ ለዚህ መሰል ገንቱ ወገኑን ሀገሩን ቸርቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱ ሞት ለወያኔ ድል ለኢትዮጵያ ሕዝብ።